ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 18 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ነሐሴ 18 ቀን 265 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ኮሎኒሉ በጸረ ኢትዮጵያ ምዕራባውያንና አረቦች ተደግፎ ምኒልክ ቤተ መንግስት ሲገባ ጀምሮ ወያኔን ያርበደበደው ትግል በዘረኛ ተረኞች መነጠቁንና እንዲቀጥልም ሳናሰልስ መቀስቀሳችንን እንደቀጠልን ነው። ኮሎኒሉ ሲመጣ ለስልጣን ፍርፋሪ ወደው ከገቡት ፖለቲከኛንን ባዮች በተጨማሪ ብዙ የመንጋ ተከታዮችም ነበሩት። እኛ ዴሞክራሲ እስኪዘፍነና ጸረ ሉዓላዊነት አቋም ያላቸው እስኪወገዱ ትግላችን ይቀጥላል። በዛሬ ዝግጅታችን በቅድሚያ ይበጃል ያሉት ኩል አይን አጠፋ በሚል ርዕስ የቀረበውን የዝግጅት ክፍላችንን ሀተታ ከዜናው በማስከተል እናቀርባለን። ከዚያም የሽግግር መንግስት አስፈላጊነት ለህዝብ ወይስ ለገዢዎች በሚል ርዕስ የቀረበውን ጽሑፍ በመጨረሻም በታህሳስ ወር 2010 ዓመተ ምህረት ሰይጣናዊ ቅናት የተልባ ስፍርና ዘመናዊ ካንቶች በሚል ርዕስ በሃማቱማ የቀረበውን ረዘም ያለ ትንተና አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በአዳማት ሁሉ ፖሊስ ጣቢያ ታስሮ የነበሩ ሁለት ዳኞች እሁድ ነሐሴ 17 ቀን አመሻሹ ላይ ተለቀቁ መሆናቸውን ከአካባቢው ከተገኘ ዜና ማወቅ ተችሏል። ዳኞቹ ያለመከሰስ መብታቸው ሳይነካ ከ40 ቀናት በላይ በእስር መቆየታቸው የታወቀ ሲሆን የምስራቅ ሸዋ ዞን ፍርድ ቤት ዳኞቹ የታሰሩበት መንገድ ህገወጥ ነው ማለት ብይን መስጠቱ ይታወቃል። ኑሪ አቢዮ እና አህመድ ሰዒድ የተባሉ እነዚህ ዳኞች እሁድ ነሐሴ 17 ቀን ከምሽቱ 12 ሰዓት ከ45 ላይ ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በእስልምና ሊቃውንት ላይ ይፈጸማል ያለው ጥቃት እንዲቆም ጠየቀ። ምክር ቤቱ ሰኞ ነሐሴ 18 ቀን ባወጣው መግለጫ የሃይማኖት ሊቃውንት ኡሙማና ኢማሞች በጠራራ ፀሐይ በተከበሩ የአምልኮ ቦታዎች ሳይቀር ጥቃት እየተፈጸመባቸው መሆኑን ገልጿል። መግለጫው በሰውና በደምራስ ላይ የደረሰው ጉዳት እጅግ አሳዝኖናል ካለ በኋላ በኦሮሞ አካባቢ በወቅቱ ከደረሰው ጉዳት ባልተናነሰ ጉዳዩን እንደ አንድም ሃይማኖታዊ ገጽታ ለማላበስና በግርግሩ ሌላ ተጨማሪ አጀንዳ ለመፍጠር የተቀናጀ የሚመስል እንቅስቃሴ መታዘቡን ገልጸዋል። ይህን ከተካሴ በተለይም ሙስሊሙን በማሸማቀቅ የሀገሪቱን ሰላምና መረጋጋት ብሎም የህዝቦች አብሮነትና መቻቻልን በሚንድ መልክ ከፍተኛ ዘመቻ በመክፈት ራሱ አልቷይ ተጽዕኖ በማሳደር ላይ ይገኛል ብለዋል። ተጨማሪ ጉዳቶች እንዳይከሰቱ አገዛዙ ተጨማሪ ትኩረት እንዲሰጥ አሳስቧል። መከረጫው እነዚህ ጥቃቶች መቼ የትና በማን እንደተፈጸሙ የሚገልጽ ዝርዝር አላካተተም። ሰኞ ነሐሴ 18 ቀን ከሐጫሉ መግደል ጋር ተያይዞ የተለያዩ ወንጀሎች ፈጽሟል የተባሉና በቁጥጥር ስር ላይ የሚገኙ ተጠርጣሪዎች ፍርድ ቤት የቀረቡ መሆናቸው ታውቋል። ልደቱ አያሌው በደብረ ዘይት ወረዳ ፍርድ ቤት ለአራተኛ ጊዜ ቀርቦ የነበረ ሲሆን ፍርድ ቤቱ የቀረበውን የዋስትና ጥያቄ ውድቅ አድርጎ ለፖሊስ የሰባት ቀናት የምርመራ ጊዜ ሰጥቷል። ልደቱ አያሌው የተከሰሰው የዘፋኙን መገደል ተከትሎ በደብረ ዘይት አካባቢ የሚገኙ ወጣቶችን በማስተባበርና በገንዘብ በመርዳት ለአመጽ አነሳስቷል የሚል ወንጀል ሲሆን አቃቢ ሕጉ ከግለሰቡ ላይ ያዛቸውን ሰነዶች የስልክ ልውውጦች ሲዲ ለምርመራ አልኮ ውጤቱን እየተጠባበቀ መሆኑን አስረድተዋል። ለደቱም በጠበቃ አማካኝነት ባሰማ መቃወሚያ ፍርድ ቤቱ በቀረበበት ጊዜ ሁሉ የሚሰማውን ጊዜ ምንም አዲስ ነገር ሳያመጣ ጊዜ የሚፈቅድለት አቃቢ ህጉና መርማሪው መሆናቸውን ገልጾ በዋስ ወጥቶ ህክምናው እንዲከታተል ያቀረበው ጥያቄ አለመፈቀዱ የፍርድ ቤቱ ወገንተኝነት ያሳያል ብሏል። በሌላ ዜና በመጨረሻ ጊዜ ለማቹ ዘፋኝ ቃለ ምልልስ ያደረገው የኦኤምኤን ጋዜጠኛ ጎሮ ዋሪዮ እና የኤፊኮ አማራራ ባልና ሌሎች የድርጅቱ አባሎች በ10000 ብር ዋስትና ከእስር እንዲለቀቁ ቢወሰንም ፖሊስ ይግባኝ በመጠየቁ ሳይፈቱ የቀሩ መሆናቸው ታውቋል። በፌደራሉ የመጀመሪያ ፍርድ ቤት አራዳ ተረኛ ምድብ ችሎት በዘረኛው የቄሮ አለቃ ጃዋር በቀለ ገርባና ሌሎች ላይ ቀሪ ምስክሮች የመስማት ሂደት እየተካሄደ መሆኑንም ለማወቅ ተችሏል። ፍርድ ቤቱ የመገናኛ ብዙሃን ያልፈቃድ ፎቶግራፍ እንዳያነሱ ቤተሰቦቻቸው እንዲገቡ ከሃይማኖት አባቶችና ከጠበቆቻቸው ጋር እንዲገናኙ ያቀረቡት አቤቱታ ላይ ትዕዛዝ ሰጥቷል። በኢትዮጵያ በኮሮና ቫይረስ በሽታ የተያዙ ሰዎች ቁጥር 40671 መድረሱ ተነገረ። የጤና ሚኒስቴር ባሰራጫቸው ዕለታዊ መግለጫዎች መሰረት ቀዳሜ ነሐሴ 16 ቀን 1368 ነሐሴ 17 ቀን ደግሞ 1638 ሰዎች በበሽታው መያዛቸው ሲነገር በሁለቱ ቀናት በተክላላ 41 ሰዎች በበሽታው ህይወታቸውን አጥተዋል። በበሽታው ህይወታቸው ያጡት ከ662 አልፏል። በቫይረሱ ተይዘው ወደ ጽኑ ህክምና የሚገቡ ሰዎች ቁጥር ከቀን ወደ ቀን እየጨመረ በመሄዱ አሳሳቢ ሁኔታ መፈጠሩን የጤና ባለሙያዎች እየተናገሩ ይገኛሉ። የሚሊኒየም የኮቪድ-19 ህክምና ማዕከል የኦክሲጅን መስጫ ክፍል በህሙማን ቁጥር ምክንያት እየሞላ መሆኑን የተቋሙ ኃላፊዎች እየተናገሩ ሲሆን በየቀኑ እስከ 20 የሚደርሱ በጠና የታመሙ ሰዎች ወደ ማዕከሉ ይገባሉ ተብሏል። የህሙማን ቁጥር በዚህ እየቀጠለ ከሄደ ተቋሙ አገልግሎት ለመስጠት ከአቅም በላይ እንደሚሆንበት ተነግሯል። ተጓዳኝ ህመም የሌለባቸውና በእድሜ ለጋ የሆኑ ሰዎች በበሽታው እየተያዙ ወደ ማዕከሉ እንደሚመጡ የተቋሙ ኃላፊዎች ለዜና ምንጮች ተናግረዋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ይበጃል ያሉት ኩል አይና ጠፋ። በርካታ ሰዎች ኮሎኒሉ የለውጥ ኃይል ነው ለሀገርም ይበጃል ብለው ተስፋ አድርገው ነበር። ዘረኞቹ እንደሚሉት በሚገባ ተደናግረው ነበር ማለት ይቻላል። የነፍሰ ገዳዮቹን ቁንጮ ሙሴ ብለው ያደነቁት ቅኔ እንቀኝለት ያሉ ውዳሴ ያሰሙለት ጥቂቶች አልነበሩም። ሰውየውም አይኑን ተኳኩሎና አፈቅቤ ሆኖ እሱም ያኔ ወዳጁም ኢትዮጵያ ኢትዮጵያ ሱሳችን ብለው እየተንጫጩ ከወያኔ የተለወጠ ጊዜ ሊያመጡ የቆረጡ መስለውም ቀርበው ነበር። የማያውቁና ያልነቁ ቢደናገሩ ባይገርምም ምስጢሩ እየተነገራቸውና ሐቁን ማወቅ ሲገባቸው ይሁንን ብለው እየተደናገሩት ለኮሎኔሉ አገዛዝ ሙሉ ድጋፍ የሰጡት የዋሹለትና ያደናገሩለት ገና ዛሬ ጠቅላይ ሚኒስትራችንን አገኘን ብለው ተጎንብሰው ጫማውን የሳሙለት ወራዶች ግን መቼም ይቅርታ የሚደረግላቸው አይደሉም። ከመጠምጠም መማር ቅደም የተባለው ተረስቶ ዛሬ መድረኩ ላይ ወጥተው እንደ ወፍ የሚንጫጩት በአብዛኛው መሐይም መሆናቸው ተረጋግጧል። መደንቆር ለቄሮነት አስፈላጊና ወሳኝ ነው። በመሆኑም አገዛዙ ድንቆርና ነበረታቶ መሐይሞችን መንጫት ይዞ ህዝብ ላይ ለቆ ፍጅት ፈጽሟል። በወገኑ ላይ ተነስቶ ህፃን አዛውንት ወንዱን ሴቱን በአረመኔነት ለመፍጨት ዝግጁ መሆን የሚቻለው ማሰብ ማወቅ መቻል ሲያቀተና ሰብአዊነት ጭልጥ ብሎ ሲጠፋ ነው። እንኳን ትምህርት የጎደለው ቄሮ ቀርቶ ተማርን ዶክተር ሆን ያሉ ዘረኞች ሳይቀሩ ምን ያህል መሐይም መሆናቸውን ባራርሳና ጋቢሳዎች አማካኝነት አረጋግጠዋል። በምኒልክ ላይ በጸያፍ ሲዘምቱ አኖሌን ሲያስፋፉ ከባህር ወጣን ሲሉ አዲስ አበባን ፊንፊኔ ሲሉና ሊያደርጉም ሲጥሩ ህዝብ ሲያፈናቀሉ ታሪክ ሊከልሱ ሲፍጨረጨሩ የችግሩ ምንጮች አገር ለፍታ ጥራ ግራ ያስተማረቻቸው ምሁሮች መሆናቸው ምንኛ መሐይምነት በትምህርትም ሊስፋፋ እንደሚችል አረጋግጧል። ለድርጅቶችም አገር ወዳድ ትግል ከድሮ ጀምሮ እንቅፋት የሆኑት ባንዳና አንጃ የሆኑ ምሁሮች አይደሉምን? ከጊዜ ወደ ጊዜ የፖለቲካ ንቃት ልኩ እየወረደ ትምህርትም እየዘቀጠ በመምጣቱ የጠመጠመው ከመማሩ በፊት ሆኖ አገርን ጎድቷል። ያለፈውን ታሪክ የማያውቅ ጠብደል ዘረኛ ተፈልፍሎ ኢትዮጵያን ሊያፈራርስ እየጣረ ነው። የድንቁርና ዋና ሰለባ ኢህአፓ መሆኑም የሚያስገርም አይደለም። ፋሽስቱ ደርጎን ዘረኛ ወያኔ ያሰራጩትን በሬ ወለደ ሐሰት አምኖ ተቀብሎ በድርጅቱ ላይ ዘማቹ ብዙ ነው። ስለ ኢህአፓ ያልተሰራጨው ውሸት የለም። የወያኔም የደርግም ቅጥረኞች ቢሆኑ ዋናው ትኩረት በዘመኑ የህዝብ ጠላቶች መሆን ሲገባው ወደ 40 ዓመት ወደ ኋላ ተመልሰው ድርጅቱ ላይ ሐሰት ዛሬም ያስተራጫሉ። የፖለቲካ ትችት ሳይሆን ንጥር ያለ ቂምን ያረገዘ ውሸት። በድርጅቱ አንድም አማራ በአመራር ቦታ አልነበረም። የብሔር ጥያቄን ችግር ያመጣው ድርጅቱ ነው። በሻቢያ ተቋቋመ፣ ለዚያድ ባሬ ድጋፍ ሰጠ፣ ለአሜሪካ የስለላ ተቋም አደረ፣ ሰው ገድሎ ባሲድ አቃጠለ፣ አማራውን አስጠቃ፣ አህያ አረደ፣ ወዘተ ወዘተ ያልተባለ አልነበረም። የሚገርመው ዛሬም ይህን መሰሉ ውሸቶች መሰራጨታቸው ነው። ይህን ተግቶ ስለ ኢትዮጵያ ታሪክ ልቦለድ ተግቶ ያለው ክፍል ዛሬ ለኢትዮጵያ ጥፋት ምንጭ ይዞ ቢነሳ የሚያስገርም አልሆነም። ታሪካችንን ታሪክ ተማርን ያሉት ሳይቀሩ ሊያስረዱ ሊያስተምሩ አልቻሉም። ከርሳቸውን አስቀድመው ፍርሃት ወጧቸው ያባን መተቸት እንጂ ሌላውን በተመለከተ ዝምታን ስለመረጡ መድረኩ ለነ ከባህር ወጣን ነጻ ተለቋል። አለማወቅና መሐይምነት ዕውቀት ተብሎም ይገኛል። ለሰለባው አማራ ሊቆሙለት ቀርቶ ብዙዎች እንዲህ የተባለ ህዝብም የለ ብለው ሊሞግቱን ሲጥሩም ታዝበናል። ዳኛ ቢንቁ ከመከራ ይወድቁ ይባል ነበር። ዛሬ ግን በኮሎኔሉ ጊዜ የጸጥታ ኃይል የተባለውና የዘረኛው መንጋ ዳኞችን ይደበድባል፣ ቀሳውስትን ያርዳል፣ ቤተ እምነቶችን ያቃጥላል። ጽንፈኞች ፏለዋል። ወይ ነዶ እንዲሉና ወይ ጊዜም እንዲሉ ነው። ኢህአፓ የህዝብን ፍላጎት መፈክር አድርጎ የተነሳ ነው። ዛሬ ፊውዳሊዝም እንደ ስርዓት አልነበረም ብለው ሊክዱ የተነሱ ቢኖሩም ፈለጭ ቆራጩ አገዛዝ አርሶ አደሩን ገባርና ጥሰኛ አድርጎ ያሰቃየው እንደነበር ምንም ሚስጥር አይደለም። መሬት ለራሹ የሌላ ሀገር መፈክር ሳይሆን የ80 በመቶው የኢትዮጵያ ሕዝብ የአርሶ አደሩ አንገብጋቢ መፈክር ነበር። የነበረውን ሁኔታ አይናቸውን ጨፍነው የሚከዱ ግን ሌላ ይቀባጥራሉ። ዛሬ የመሬት ጥያቄ ዋና እንደነበረው ሁሉ የእኩልነትና የብሔር ጥያቄም እንዲሁ ያገራችን የብዙሃኑን በደል ልብሶት የሚመለከት ነበር። ዋለልኝ የሚባል ወይም ኢሃፓ የተባለ ድርጅት በ1960ዎቹ የፈጠሩት ጥያቄ አልነበረም። ለነበረው ችግር የመሰላቸውን ምላሽ ሊሰጡ ሞክረዋል። ዛሬም ትላንትም ሊጻረሩ የቃጡት ግን ምንም መፍትሄ ካለማቅረባቸው ባሻገር ወያኔ ሲመጣ ወዲያውኑ ለዚህ እርኩስ ኃይል ማደራቸውና ውለው አድረው ለእኩዩ ኮሎኔልም መጎንበሳቸው ታውቋል። በዚህ ጉዳይ ዙሪያ ብዙ የሚለፈልፉት ምርጥ አማራንን ባዮች ከየት እንደደረሱ ማጤን ብቻ ይበቃል። ወያኔ ትግራይም ሌሎችም ይገንጠሉ ሲል አንድና ብቸኛ የተቃወመው ድርጅት ኢሃፓ እንደነበረም መርሳት አይገባም። ድርጅቱ የኢትዮጵያን ሉዓላዊነት ማንሳት እየተገደደውና እስከዛሬም የበዝባዥ አሜሪካንን ቂም ያተረፈው ሳይበላው ማከክ ፈልጎ ሳይሆን በደም የተገኘ ነጻነትን አላስደፍር በማለቱ ነው። ትላንትም ዛሬም ባዕዳን ኢትዮጵያን ሲደፍሩ አጫፋሪና ተባባሪ የሆኑት ግን ድርጅቱን ለመተቸት የሞራል ብቃት ከቶም የላቸውም። የነበሩትን ስርዓቶች ይዘት ክዶ መገኘት ደግሞ ችግሮችን ሸፋፍኖ ያባብሳል እንጂ መፍትሄ አያመጣም። ለዚህም ነው ዛሬ እየተካሄደ ያለውን ፍጅት ለመካድ መጣርና በክህደቱም መተባበር ወንጀል ነው የምንለው። ይሙት የገደለ ይካስ የበደለ የተባለውን የማይቀበሉ ብዙዎች እንዳሉም ይታወቃል። ለአንድ የጠፋ ዓይን ሌላ ዓይን ይጥፋ ማለትም ሁሉን እውር ያደርጋል የተባለውንም አርጠው እርቅና ምህረት ይሻላል ባዮች ማለት ነው። እንደ ምሳሌ ደቡብ አፍሪካ ሲጠቀስም ሰምተናል። የደቡብ አፍሪካ ሰላምና እርቅ ሂደት ብዙ የሚተች ከመሆኑም በላይ ወንጀለኞች ለፍርድ ቀርበው ፍርዳቸውን መቀበል እንዳለባቸውና ከዚህም በልጦ የሕዝብ ምህረት የነሱን ንስሐ አጅቦ መምጣት እንዳለበት መዘንጋት የለበትም። በአገራችን ለሶስት አራት መንግሥት የሚያድሩ ቀንደኞች ሞልተዋል። ያውም ነፍሰ ገዳዮች እርምጃ ውሰዱባቸው ብለው ፈርመው ስንቱን ያስጨረሱ የገደሉ አረመኔዎች፣ ግብረስያል ፈጻሚዎች፣ አገርን የካዱ ባንዳዎች፣ ታጋይ ያስጨረሱ አንጃዎች፣ ገንጣዮችና ዘረኛ ትሎች በነጻ በኢትዮጵያ መሬት ሲንፈላሰሱ ሙሴ ሞቲ ተብለው ተሰይመው እያየን ነው። ዛሬም የሚሳደደው የሚገደለው ለኢትዮጵያ ሕይወቱን የሰጠውና ሕዝባዊ አቋም መርህ የያዘው ንጹህና ጽኑ ታጋይ ነው። ለሌሎቹም የሕዝብ ንብረት የእናንተ ነው ብሎ ሲመለስላቸው በሀገር በነጻ ሲኖሩ ቤቱ የሚፈርሰውና ከቤቱ የሚፈናቀለው ያው ድሃው ሰለባቸው ሕዝብ ነው። ኢትዮጵያ በርግጥም የፍትህ ሀገር አይደለችም፣ የግፍ የመከራ የሕገ ወጥነት አገር እንጂ። ቄሮ ለምን አይፈላ? ሥርዓቱ ከበሰበሰ ዓመታት አልፈዋል። ከውስጡ ሊወጣ የሚችለው የገማ የገለማ የባሰ እንጂ የተሻለ ሊሆን አይችልም፣ አልቻለምም። የኮሎኔሉን አገዛዝ ደጋፊዎችን ማንነት መመርመሩ ብቻ ይበቃል ማለት እንችላለን። ያለፈው ትውልድ የነበረውን ኢሰብአዊ አገዛዝ ተቃርኖ ለሕዝብ መብትና ዴሞክራሲ ዜጎቿ ለሚኮሩባት ኢትዮጵያ የተሰዋ በመሆኑ ለሆዱ ያደረ ወኔ ቢስ ወደላ ዛሬ ሊተቸው ምንም ብቃት የለውም። ለኢትዮጵያ ሳይሆን ለጎጡ የቆመ ዘረኛ እርስ በርሱም ተባልቶ ጥፋት ያመጣል እንጂ አገርን መታደግ የሚል ኩራት ሊላበስ ከቶም የታደለ አይደለም። የዚያ ትውልድ ተምሳሌቶችና የዛሬዎቹ ለየቀል ናቸው። ማፈር ሲያንሰን ነው ሕሊና ቢኖረን፣ ግና ማህይምነት ደበሎ ሆኖልን ይገኛልና አንረዳውም የዘቀጥንበትን ደረጃ። ውሃ ውስጥ ገብተን እያላበን ነው። ይህ ሁሉ ምሬት ሳይሆን ትዝብት ነው። ራስን መመርመር የእውቀትና ንቃት የመጀመሪያው ደረጃ ነውና አለማወቅና ተምሮ መሐይምነት ባይሰፍን ኖሮ ማንም ጠባብና ዘረኛ ዋሾና ቀጣፊ ባላደናገረን ነበር። እነ ሽመልስ አይነቶቹ አዋራጆች ቁማር በላናቸው አባይን ተሻግረን አደናገርናቸው ባላሉንም ነበር ገዢዎች በቀደዱት ቦይ እየፈሰስንና ቁም ነገሩን እየረሳን ባላቅራራንና ራሳችንንም ባላስገመት ነበር ኢትዮጵያዊነት ከነድምቀቱና ክብሩ በኢሃባ መከሰቱን የሰው ራጆች ዘረኞች ሊክዱ አይችሉም ኢትዮጵያዊነት ያቸንፋል ንቃታችንን አዳብረን አገራችንን በትግል እናድን ድል ለኢትዮጵያ ህዝብ ትግል
አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ አንዳንድ ነገሮች ብዙ ያስገብሩ አንዳንድ ነገሮች ብዙ ያስብኛል ልቤም ሀሳቤ ማብረው ይዝቃሉ ደርጆ እንደገባቸው ደርጆ ክፍሉ አለ የሚመስል ፊት ጸጋ ብለው ሲያዩት የሚዘባርቅ አንዳንድ ሰው አለ ብዙም አይናገር በተግባር የሚያሳይ ሰርቶ ቁም ነገር አንድ ነገሮች ብዙ ያስቁ ብትሉ ሀሳብ ማብረ
የሽግግር መንግስት አስጊነት ለህዝብ ወይስ ለገዢዎች? ለመለስ ዜናዊ አገርን የማፍረስ ተልእኮ ተሰልፈው የሚንገላወዱ የአገር ጸሮች በቡሉ የሽግግር ምስረታን የህዝብ የይቅርታ ቀንን በሰላም የመኖርን ዓላማ አይፈልጉትም። የማይፈልጉበት ምክንያት ሲወርድ ሲዋረድ በመጣው የፈላጭ ቆራጭነት ስልጣን ለመቀጠልና አንዳንዶቹም ትርፍራፊ ለመልቀም ስለሚፈልጉ ነው። አለበለዚያ ማንም ብሩህ ጭንቅላት ያለው ሰው የሽግግር መንግስትን ሊኮንን አይችልም። የተጣሉ፣ የተኳረፉ፣ የተገዳደሉ ሁሉ ለአገር ደህንነት ሲባል ይቅር ተባብለው የድሮ ፍቅራቸውን አጥንተው በነጻነት መንቀሳቀስ እንዲችሉ ማድረግ ዋናውና ትልቁ ነገር ነው። ይህ ካልሆነ ግን ውሃ ቢወቅጡት እንቦጭ እንዲሉ ይሆናል ብሎ ኢሃፓ ደጋግሞ ሲወተውት ቆይቷል። ይህን ማድረጉ ነገርን የማመንዠክ ፍላጎት ኖሮ ሳይሆን ሌላ መውጫ መንገድ የሌለ መሆኑን ስለተረዳው ነው። ኮሎኔሉና ግብረበላዎቹ ደጋግመው የሚያነሱት በሽግግር መንግስት ምስረታ እንዴት ተደርጎ ነው የማይስማሙ ፓርቲዎች አንድ ላይ ተቀምጠው የሚመክሩት የሚል ነው። ሁሉም ለጋራ ፍላጎታቸው እውን መሆን ሲሉ ነዋ። ከዚህ ውጭ ማን በማላይ ሊፎልል ይችላል? አብሮ መቀመጡና መምከሩ ለጋራ ህልውናና ሰላም ሲባል ነው። ያንድ ወገን ድንፋታና ያንድ ወገን አገዛዝ በሌሎች ላይ ተጭኖ የማይተገበርበት ሁኔታ ለመፍጠር ነው። የሽግግር መንግስት የጋራ ስምምነት ውል የሚቀናጅበት ማለት ነው። እስከዛሬ ድረስ ህዝብን ባጋደለው የወያኔ ሰነድ አለመተዳደር ማለት ነው። በወያኔ ህገ መንግስት ስር ለመተዳደር ፈቃደኛ የሚሆን ሽማግሌም ወጣትም የቤት እመቤትም መምህርም ጠበቃም ወታደርም ፖሊስም ገበሬም ላባደርም መንገድ ተዳዳሪም ሌላውም ሁሉ ከዘረኝነት የጸዳ ማንኛውም አካል ድጋፉን ለብተና አይሰጥም። ምክንያቱም ሁሉም የኢትዮጵያን መፍረስ የሚሹ አይደሉምና። የሽግግር ምስረታን የወያኔ ወራሽ የብልጽግና ፓርቲ ኮሎኔል በፍጹም እንደማይቀበለው ነግሮናል። ምክንያቱም በምርጫ ስም አሳቦ እንደመለስ ዜናዊ የድምጽ ኮሮጆን አዘርፎና አሻፈረን ያሉ ተቀናቃኞችን በሙሉ አስወግዶ በብቸኝነት ተመራጩ እኔ ነኝ ለማለት የሚያደርገው ሽርጉድ እንደሆነ በግልጽ እየታየ ነው። ያለምንም ውድድር ተመርጫለሁ በማለትና ህዝብን በማጭበርበር ከምርጫ በፊት መራጭን በገንዘብ በመግዛትና ደጋፊ በማብዛት አሸነፍኩ ብሎ ሻምፓኝ መራጨቱን ቤተመንግስቱም ለምዶታልና ችግር የለም። ይህ አይነቱ መንገድ ግን የተለመደና የሰለቸ የወያኔ አሰራር በመሆኑ የተበላ ቁብ ነው የሚሆነው። ኮሎኔሉ ይህን ለማድረግ በማቀዱ ብቻ ነው የህዝብን ፍቅርና ሰላም የሚያስገኘውን መንገድ አምሮ የጣላው። ከሽግግር መንግስት ምስረታና የይቅርታ ቀንን እውን ከማድረግ ይልቅ ተክለ ሰውነትን መገንባትን እስራኤል ብሎ የተያያዘበት ምክንያት ይኸው ነው። እስከዛሬ ድረስ ከዚህ አይነቱ ሽክርክሪት ልንወጣ አልቻልነውም። በዚህ አይነቱ የግለሰቦች ርካሽ የስግብግብነት ስሜት እየተጠለብ ስለምንወድቅ ነው። የገዢዎች የስልጣን ጥማት ኢትዮጵያን ብዙ አስከፍሏታል። አሁንም ልትላቀቅ አልቻለችም። ኢህአፓ በኢትዮጵያ ጠላቶች ሁሉ የሚወገዘው አስቀድሞ ህዝብን በሚያስማማ ጉዳይ ላይ ይሰራ፣ ሌላው ይቅር የማይጠቅም ነው፣ ለማይጠቅም ነገር ደግሞ ጊዜ ማጥፋት አያስፈልግም ብሎ ስለሚል ነው። አሁን አንገብጋቢው የሽግግር መንግስት መስርቶ ህዝብን በአንድ ስሜት ከችግሩ ማውጣት ነው ወይስ ብልጽግናን በመደስኮር ጊዜ አጥፍቶ የዘራፊዎችን ጥቅም ማስከበር? የቱ ነው አንገብጋቢው? ግድያን ማስቆም ነው? ከተማን ማስዋብ? የኢትዮጵያ ህዝብ ማንኛውም ብሔር ኢትዮጵያን አይጠላም። ጠላቶቿ ባዕዳንና የነሱ ተቀጣሪዎች ናቸው እያተራመሱ ያሉት። ስለዚህም በሽግግር መንግስት ምስረታ አንዱም ሳይገለል ተወያይቶ ይወሰን። ማን ምን እንደሆነ ስለሚታወቅ መደባበቅ አይኖርም። ሁሉም ነገር ይገለጣል ሲባል የኮሎኔሉ አገዛዝ አይፈልገውም። ምክንያቱም ማዋዣዎቹ ሁሉም ይጋለጣሉ። የሽግግር መንግስት ቢፈጠር ያንተ ብሔር ካድሬዎች በአገሪቱ ላይ ተንሰራፍተው የፈለጉትን አይሰሩማ። የራሳቸውን ከንቲባ መርጠው መሬት አይዘርፉማ። የአዲስ አበባ ህዝብም ድምፅ አልባ አይሆንማ። ወጣቱ መብቱን ሲጠይቅ በዘረኛ ፖሊሶች አይደበደብማ። እስክንድር ስለ አዲስ አበባ ስለተሟገተ ነው ሰበብ ተፈልጎ የታሰረው። ከሁሉም የተውጣጣ የሽግግር መንግስት ቢኖር ቄሮንን ባይ ወሮ በሎች ይህን ሁሉ ግፍ በንጹህ ህዝብ ላይ ባልፈጸሙ ነበር። አባቷ ምስለኔ፣ አጎቷ ሹመኛ፣ ከእንግዲህማ እውነት ተከናንቦይኛ ብለን እንድንዘፍን ተፈልጎ ከሆነ ያ አይሳካም። እንዳቀዳችሁት ህዝብ ላይ ጥቃታችሁን አትቀጥሉም። የኮሎኔሉ መንጋዎች እንደሚያወሩት ህዝብ የማይፈልገው የሽግግር መንግስትን አይደለም። በውይይት ችግርን መፍታት አማራጭ የሌለው መሆኑን ህዝብ ያውቃል። አምባገነንነትን ከመቀበል ይልቅ የሚመርጠው የራሱን ወሳኝነት ነው። አህያ ለአህያ ቢራገጥ ጥርስ አይሳበርም ተብሎ የሚታለፍ ጉዳይ አይደለም። የሚያልቀው ንጹህ ህዝብ ነውና። ድል ለኢትዮጵያ ህዝብ።
ሰይጣናዊ ቅናት፣ የተልባ ስፍርና ዘመናዊ ከንቶች በሃማ ቱማ جگم الکفن دستم مالا لینی انده تلبا سفر بدر بابو نینی یعنی انی با کنیو تگل زمن من پساوی کنات یمی بال نگر نبر یمی اگوبت یمی اگتل کنات سایخون تمسا سای دمادرگ لمهون کنف لگوتن یمی انسابارگ ین من فسمیست کباد نبر لسام میکناو یمی اگتل آلو تاوی کنات بمهونو یزین چه گریت را دو یا اوگاندا باگاندا بیر سو شماگ لیوچ یا سستانون کناف لما دکم دگ سراسیایو لمرکان سراخت مسگن بلو یمن ناگر بیهیل اللہ چو بایتیو بیان سفنو یکو یو سیتاناوی کنات لمهونو ایتیو بیان من قوشش کم میکناو تماما پروفیسر هونی تاراسو لیتایم یمی چلناو سیتاناوی کنات اندک گوبت تیارنو دگی سر راون یهونه لتن سمویت تر راون هزبنم بتقلو بزرنینت یمی تالانو تمکو رو گویتو یمی شاشر وی لشاشر یمی تر سایون لمن اسو اسوائین سر رو سماچو لمن تتر روزت بمیم کانتو لیاتفاچو دیگوداچو وی لیانکواسفاچو یمی ترنو ویانی بیتی پی کناز با امارو ایکانا دننا ملاشو تفاتنو یو یعنی رب اسمارانو تکم ما چندتو با دی سببا بیتا منگست بیونم ادیار دیی ملو لمکلی ادواننا اسماران هماسینو ملسا اصر مصحف کم مانب اصر دیی کاخی سایس کارباتا سایبل کم مارالو او کارلو انداد دن رسان نچدم ارترانی نکا ترسه چنو سید مویت نیوشو سفات نگید نفاونم یمن نرسای دلدنم یسیت اناوی کنات مصفن گل سبمونو ببکولی بیها پلا یادون سفی عدو تاوی زمچا کزی یمن نتلو ایدلم تاریکات چو یکو ششا هزبن نا اگر بتا یکو تگلیال تکافر ویم مینا چو عدائکی ویم یمی وگزی هونو سنتو ایتا گلو یه درجت لای سیطانوی کناتن یان سوار کارلو لاغر سی سوا سواس چر رسیلو تال لدرس بطکات لکلا کرسی نسا نچش بر جمعر بلو یفاشستو چن کسی استگا ببتال لال نبرن نا یمائی تاوک ان زرنینت کمویانی یاوارون نا بریها پامرار اندم امارا ان نبرم یه نبرو تم تگریوچ درجتون استم قط بلو اصافاری بری ولده وشتا چونی چو حالو یه پا که مصرتا بفیتم لبه رساب سبت تر تگویون تکرات بیستم مسارتو ایچه پیوی نتن نا پولتیکا اقوام انا امنتن جی ولده تال نبرم تاریک یه نگر کتوالگن بیه پا ما اکلاوی کومیتی بچه فیهون بسرات سسامی کومیتیو امارا تگری ورومو وزت آبالوچ انده نبروبت تاریک ایمسک کرد یک کلوگین بزر پولیتیکا یم مایام لنبرد رجت کم نگرال لبرم یه اپا اماراوچم ارترانوچم تگریوچم یوگادین سوماریوچم ورومووچم ولایتاوچم افاروچم وزت آبالوچو سرنبرو نزیان هلو بگن ترادیک انگویتا نفسوهای روچ به اپار سیت اناوی کناتا ساد درو لیاتا قد لیاتا فوت تنستوال مکرو علم ایه اپا نیمه ترسود اگر ودد نا قررات ایتی پیالیشو چنجی یه دکتنی نتن ناشن فتسمیتا گوبتا چو یه سون اوسو چندم میروت بمان نمبا دال نبارم مسارتا سفی درنجت ونو یو گادین تول لجوچ عبالو چو سلن بروتم ایه پا که سوماریا گار بن برو گنی یونت اندو وان نو چه گر یو گادین سوماریوچ ایه پا عبالت مونت چون دن بر یمی تا وگنو شابیم ایر تراویان ایه پا عبال دیهونو ایچلون بمیلی فترو چه گر بزو گزه یه تا چبت گدائنو درنجتو بهز بتک اببایلنت ایجا گنینا ایه تا تنکرسی مطا بمده گفن تا سیطانوی کتنات از دفل فوچو لیاتفوت یه تسمار روکسن تاریک یو کچوال یه پا اندیتم یه مکلاکیات ایت کمتا کسو بفید اسرائیل یا سردتنو یه نبل والتور وده ادی سببا متو نگیتا چو شوشینا آلی مصابق دیجا تسمار تو با በርካታ የሀፓ አባላትና ደጋፊዎች መገደላቸውን በሚመለከት በበቂ የተዘገበ ጉዳይ ነው። የድርጅቱ የመከላከል እንቅስቃሴው ደርግ ከፈጀው ከሺዎች ዜጋዎች ጋር ሲወዳደር ሊነሳም የሚገባው አይደለም። ኢሀፓ ይወቀስ ከተባለ በበቂ ፋሽስቶችን ተጠቅሞ ያለማድረጉና የፋሽስቶቹን ቁንጮ ባለመግደሉ ነው ሊተች የሚገባው። የዘንድሮ በሪወልድ ደግሞ ድርጅቱን ጸረ አማራ አድርጎ ያቀርባል። ይህ ይታመናል ብለው የሚዳክሩ ቀጥረኞች ሊታዘንላቸው ግን በጥብቅ ሊወገዙም ይገባል። ጸረ አማራው ድርጅት ነው ብዙ ሺህ አማራዎችን አደራጅቶና አሰባስቦ በጎጃም ጎንደር ትጥቅ ትግል አመታት ያካሄደው። ሁሉም ሰው ሊያውቅ እንደሚገባው ይህ ሰንካላ ክስ የሚደረድሩት ለመሆኑ አማራው በዚህ በዚያ ሲፈጅ ደርግም አማራውን አልሳሳለትምና የት ነበራችሁ ቢባሉ መልስ የላቸውም። ወያኔም ቢሆን ፍጅቱንና ጸረ አማራነቱን የጀመረው ገና ለስልጣን ሳይበቃ ነውና ከመቃብር ቦታ በላይ ዝምታን ማን አመጣባችሁ ብለን ልንጠይቃቸው እንገደዳለን። መንፈሳዊ ቅናት ቢኖርማ ኖሮ ከዚህ ድርጅት በበለጠ ለመታገልና የበለጠ ድል ለማግኘት መፈለግ መመኘት ባየለ ነበር። በቃላት ቦምብና በፈሪ ዘለፋ ሳይሆን በተጨባጭ ተጋድሎ ምን ሊደረግ እንደሚችል ማሳየት በቀደመ ነበር። የዘመነ ደርጉ ይቀርና የአርባ ጉጉን ፍጅት ለምንስ በዝምታ አለፉት? ይህን ህብረ ብሔራዊና ታጋይ ድርጅት ኮናኞች ግማሾቹ ከጸረ ህዝብ ደርግ ጋር ያበሩ፣ ቀሪዎቹ ደግሞ እስከ ትላንት ከወያኔ ጋር በመቀሌም ጭምር ሲጨፍሩ የነበሩ መሆናቸውን መረዳቱ አልከበደንም። ኢሀፓ ግን ጸረ ማንም በብሔርና ህዝብ ሊሆን ቢፈልግም እንኳ መሰረቱ የሚናድበት እንጂ የሚሆንለት አይደለም። መሰባሰቢያ መሰረቱ ኢትዮጵያና ኢትዮጵያዊነት ነበሩና ናቸውናም ነው። ድርጅቱ በኢትዮጵያ ላይ አልቀናም። ለኢትዮጵያ ቀናላት ዴሞክራሲ፣ እድገት፣ ብልጽግናን፣ እኩልነትን ተመኘላት እንጂ። በኢትዮጵያ የቀኑትና ሊያፈርሷት ሊጎዷት የተመኙት እነ ወያኔ ሻዕቢያና ሌሎችም ጠላቶቿ ናቸው። ለሰው ውድና ክቡር ስጦታው ሀብቱም ልንል እንችላለን ሕይወቱ ናት። ከበረም የነጣም ድሃ ሆነ ሁሉም ሕይወቱን ይወዳል። ከአንዴ በላይም የኖሩ ሰዎችን ያላየን በመሆኑ ምትክ አልባ ሕይወቱን በቀላሉ ወይም በንዝህላልነት የሚያጠፋ አይደለም ካልታመመ በቀር። ውድ ሕይወትን ለመገበር የሚያበቃ ፍቅርና እምነት ካለ ግን ሕይወቱን ሊሰዋ ዝግጁ ይሆናል። ብዙ ሰው አገር ወዳድነት በተጨባጭ ይህ ነው። አገሬ አገሬ ብሎ ማቅራራትና ሰንደቋን ለብሶ መወዝወዝ ከባድ አይደለም። የአገር ፍቅር ሐቀኝነት የሚለካው በትግልና መስዋዕትነት ዝግጁነት ነው። አገርን ከፍቅርን አገርን ከጥቃት ለመጠበቅ ውድ ያልነውን ሕይወት አሳልፈን ልንሰጥ ዝግጁ መሆን አለብንም ማለት ነው። ቃል ወዲህ ክብር ወዲያ ከሆነ ግን ለአገር የሚበጅ ውጤት እንደማይገኝ ተመክሮ ያስተምረናል። በፖለቲካ ተልባ ስፍር ይዞታ መርገም ነው። ታሪካችን በከንቶች የታጀበ ነው። አርበኞችና ጀግኖች አኩሪ ምዕራፎችን እንደጻፉት ሁሉ ታከለ ስንል ኃይለ ሥላሴ ጉግሳም ብለናል። አቡነ ጴጥሮስ ባለ አፋችን አቡነ ጳውሎስ ማለታችንም የሚካድ አይደለም። መዋደል እጣ ክፍሉ የሆነ ዜጋ ሲያምሰን ባሽቷል። እዚህ እዚያ የሚረግጠውና የመጣውን ባለነፍጥ ሁሉ ሲደግፍ የቆየው የኢትዮጵያን ታሪክ የከሸፈ ባይዋዛውንት ፕሮፌሰር እድሜ ሰጥቷቸው ስህተታቸውን እንዲያዩ እመኛለሁ። ሌላም ምሳሌ ናቸው። አስራት ባለ አፋችን መስፍን እንድርያስ እንልም ተደምጠናልና የትስብት ሰለባ መሆናችን አያስገርምም። በኢሀፓ የታሪክ ሂደት ባያሌው ሊያጠፉት የተነሱት ከንቶች በአብዛኛው በታሪኩ የቀኑ የትግል ሂደቱ አካል ያልነበሩ፣ በወጣቶቹ ዋናው የአገር ቤት ትግል ያልተንቀሳቀሱና የቀኑም ናቸው። ወይም ፈርተው ደንብረውና ላልባሌዎች ሰግደውና ተገዝተው የከዱት ናቸው። ራሳቸውን ያውቃሉ። በድርጅቱ የአቋም ጽናት፣ የህዝብ ተቀባይነት፣ عدد بگر باینت هزباوی مسارت نا زننام یک انو ناچو یم سن لطلاتوچ قطرنیوچ سمریت عین چفتنن ایدلم زاری بسر ایحفا زمچا یالوت بزوچو ویل ونجرنیوچ ویو یانی قطرنیوچ لموناچو چکچکن تیاجی ایدلم ወያኔ ራሱ ፈረያፋነቱ የሚያቃጥል ቅናትና የዝቅተኛነት ስሜት አዘለመውኑ መስክር መጥፋት የለበንም ያሰደከም ደግሞ የድርጅቱ አባል የነበሩ ኢትዮጵያዊነትን ክደው የወየኑ ወይም የጎጣ አባወራ የሆኑ ማፋሪያዎች መኖራቸውንም መደበቅ መካድ ይብቻል አይደለም ድርጅቱ የህብረተሰቡ ውጤት ነው የጸጋውም የመርገሙም ለጸብራቅ ማፈሪያ ያፖች መታየታቸው መተበቅ ያደበተም ነው የነዚህ ዝቅጠት ግን የድርጅቱን አኩሪ ታሪክ የሚያዘቅስ ሊሆን የሚችል አይደለም የቄሱና የሙፍቲው ጠባይ የሃይማኖቱ መመዘኛ አይደለምና ነው ባለውቀውም የሚያስቀኝ አንድ የሬዲዮ ዜና ሀተታ አቅራቢ አለ በደርግ ጊዜ ዝና ያገኘው በተለይ ስለ ኢራቅ ወረራና ጦርነት ሲያቀርብ በነበረው ዘገባ ነበር እስይበል አይበለው ባላውቅም ሳዳም ሁሴን ቡሽንም እተዋለሁ ታቸርንም እተዋለሁ ይህን የኢትዮጵያ ጋዜጠኛ ግን አልለቀውም ብሏል ይባል ነበር ታዲያ የጋዜጠኛ የኢሃፓን ታሪክ እያበላሹ የሚጽፉትን በተመለከተ እንጻፍ ካልንማ በሚል የጻፍኳቸውን አጫጭር ትችቶች ጠቅሶ ታሪክ እምናውቀው እኛንንና አትጻፉ ይላሉ በሚል ባሉታዊ ተችቶኛል አብይ ነጥቦችን ለማንሳት መንደርደሪያ ሆኖኛልና አመሰግነዋለሁ ብልም ትችቱ መሰረተ ቢስ መሆኑን ከመጥቀስ ላልፍ አልችልም ስለዚህ አትጻፉ ማለትን የምንችል አይደለም የማገዱ ፍላጎትም መብትም የለንም የፈለጉትን ዝባዝንኬ ለመጻፍ መቻላቸውን ነበረ የወሬ ነጋሪ ያቲም ባፍቅሬ መስክርበት የደም ዘመን ትግላችን አብዮታችን እንቆቅልሽ የተቋረጠ ጉዞ ወዘተ እያሉ የጻፉትን ውጥንቅጥና ሐሰት ሁሉ መጥቀሱ ይበቃል አንዳንዶቹ አስመሳዮችማ ራሳቸውን የድርጅቱ አመራር ኮሚቴ አባልም ነበርን ብለው ቀጥፈዋል ስደት ለወሬ ያመቸለ ማለት እንችላለን ገና ታሪካችንን ባንጽፍም ግን አልፎ አልፎ ምን ነው አበዛችሁት ማለት መብታችን መሆኑ መካድ የለበትም የድርጅቱን ታሪክ እኛ ብቻንን የምናውቀው ይላሉ ለሚለው ያለን መልስ ደግሞ እንዴታ የሚል ነው ታሪካችንን ከኛ በላይ ማን ያውቅ ይጠበቃል ድርጅቱን የመሰረቱት አልጄሪያና ምዕራብ ጀርመን ናቸው ቅዠት ሻቢያ ነው ውሸት ድርጅቱ የሶማሊያን ወረራ ደገፈ የደርግ ቅጥፈት መቀጠል ይቻላል ታሪክን ማጤን መተንተን ማወቅ ያልቻለው ትውልድ ይህን ሐሰት ሁሉ ባንቀልባ አዝሎ ሊጓዝ መነሳቱ ራሱን ለትዝብት ይዳርገዋልና እንጂ የኢሃፓን ታሪክ በቅንጣትም ሊያጎድፍ የሚችል አይደለም የከንቶች ዘመቻ ውድቀት ደግሞ ተደጋግሞ የታየ ነው ታሪክ የሚጠይቃቸው አይናቸውን በጨዋጥበው ያልሆነ ሲተርኩ ወይም ሌሎችን ሲከሱ ሲወነጅሉ ዝምታን ትተን ታሪክ ይወሳ ካልንማ እንጻፍ ካልንማ ብለን እርምት ማድረጉ ግዴታችን ይሆናል በህይወት እያለን የደርግ ወንጀለኞች የወያኔ ዘረኛ ነፍሰ ገዳዮችና አረመኔዎች ታሪክን ቀልብሰው ብልግና ተረካቸውን ብረዛቸውን ሲያሰራጩ ዝምታ ሊጠበቅብን አይገባም ለዘመናዊ ከንቶች ያደን ብላሽ ዝምታ አይደለም የተልባ ስፍር ፖለቲካንም አንለግሳቸው ያልደረሰበት ግርግር ያውቃል ተብሏል እኛ ስለነበሩና ስላሉ አገዛዞች ስናነሳ የፈሰሰ የህዝባችን ደም ከፊታችን ተደቅኖ ነው ያጼው ግፍ ይረሳ ብንል እንኳ ስንቱን በግፍ የፈጀው አረመኔ ኮሎኔልና ደርግ የተባሉትን ወንጀለኞች ልንረሳ አንችልም ወያኔ የፈጀውን ስንት ሺህ ልንረሳ አንችልም ይህን የመርሳት ችሎታ ያልተሰጠነንና ኢትዮጵያ አገሬ ስንል ገዳዮችን ማቀፍና ፍቅር መተቃቀፍ የሚለው የቅንጦት ቅዠት መቼም ከቶም የኛ ሊሆን አይችልም ወያኔ ጠላታችን ነው የፈሰሰውን ደም ሁሉ መበቀል ደግሞ ግዴታችን ነው አገር ማዳን ትግሉ ይህን ይጠይቀናል بمرارا ኢትዮጵያዊ ጥላቻ ወያኔ ላይ መነሳትና ወያኔ ማውደም የኢትዮጵያዊነት የወቅቱ ተልእኮ ይህ ብቻ ነው። በወያኔ ላይ አተኩረን ስንታገልና ያለፈውን ወደ ማቀዝቀዣ አስገብተን ወደፊት ልንነሳ በነሱ በወንጀለኞቹ ብሶ የክህደት ጥርሳቸውን ዳግም አሹለው ሊነክሱን ይወራጫሉ። ያገር አንድነትና ጥቅመን በማስቀደም ከበቀደም ጸዳቶች ጋር ሳይቀር አብረን በግንባር ለመሰለፍ መጣራችን የሚታወስ ነው። እነሱ ግን ይህን መቀበል አልቻላቸውም። ታሪክ መበረዝ ብቻ ሳይሆን እንደገና ወንጀላቸውን ሊኖሩት በመፈለጋቸው ችላ ወደማንልበት ሁኔታ ራሳቸው ከተውናል። ታሪክ የተረሳ መስሏቸው ሰለባቸውን እያወገዙ የወቅቱንም ትግል መሪ በሉን ብለው ውዥንብርን ሲነዙና ለቀጣሪዎቻቸው ሲታዘዙ በዝምታ ወደማናልፋቸው ደረጃ አድርሰውናል። እንደ ተልባ ሰፈር ፖለቲካቸውን እያራገቡ ወያኔንም ወዳጅ ጠላት እያሉ ትግል ወደፊት ሲል እነሱ ወደኋላ እየጎተቱ መገኘታቸውንም ሁላችንም አይተናል። የኢትዮጵያን ህዝብ አንድነት ወያኔና ገንጣዮች ያሸረሸሩትን ያህል እነዚህም አዛኝ ቅሪያንጓች መስለው ጉዳት እያደረሱ በመሆኑ እይታችንን ወደ ትግል ጠሮች ማዞሩ ግዴታ ሆኖብን ተገኝቷል። ጠላትነታቸውን ከምናቃቸው ኃይሎች ጋር ተባብረው የአገር አድኑን ትግል ሲጎዱ በዝምታ ማለፉ ወይም ለከንቱ ባንዳዎች ጆሮ መድረክ መስጠቱ ሊዋጥልን የሚችል አልሆነም። የሻቢያን ሻጥር በተመለከተ ከድርጅቱ በላይ አውቃለሁ የሚል ካለ ዋሾ ነው ልንል እንደፋደርና በዚህም በኩል ማንም ሊሰርከን ወይም ሊያስተምረን ብቃት ያለው ሆኖ አላገኘንም። ድርጅቱን ሻቢያ ፈጠረው ብሎ በአገራችን ሰማዓት ላይ መሳለቅ የደርግና የወያኔ ቅጥፈትና ኢታሪካዊ ዝባዝንኬ መሆኑ ደግሞ ብዙ ጊዜ የተነገረ የተጋለጠ ነው። እጅግም አልከፋኝ ሳይሆን ባያሌው ከፍቶናል። የጠላታችን የወያኔ አገዛዝ መሮናል። ዘረኝነት አንገፍግፎናል። የከንቱ ባንዳዎችና አስመሳይ ታጋዮች ሻጥር እጅግ ብሎናል። ሐቁ ይህ ነው። ብርጭቆው ግማሽ ሙሉ ግማሽ ባዶ ሳይሆን ሙሉ በሙሉ ባዶ ነው። ለሀገራችን በእውነቱ የምንቀና ከሆነ ለወያኔ አናድርም፣ በጸረ ወያኔዎች ላይ አንዘብትም። ስንቶቹ ድረገጾች የወያኔን ስም ሳያነሱ ግን ነጋ ጠባ አገር ወዳድ ድርጅቶችን በመጠብ ጊዜ እንደሚያጠፉ የምናውቀው ነው። በሆድ በገንዘብ የተገዙ በአገር ቅርጫ ሻሞ ሻሞ እኔ ገብተው በቤትና በንግድ ፈቃድ በክልልና ጎጥ እንቁልልጭም ወያኔ ለራሱ የተለመው የግንጠላ ሂደት ፍንጥቅጣቂው ይመጣልናል በሚል ስንቶቹ የወያኔ አጃቢዎች ሆነው እንደነጎዱም አላጣነውም። ክብር የሆነውን ኢትዮጵያዊነትም ተወናብደው የተውት ራሳቸውንም ባዕድ ብለው በሁሉም መስክ ህዝባችን ያሉትን በሚጎዳ የጥላቻ አማራጭ ተዘፍቀው እነሆ ለወያኔና የሻቢያ መጠቀቢያ ሆነው ያሉትንም ታዝበናል። ዛሬም በወያኔ ውድቀት ዋዜማ ሚናቸው የተለየ አልሆን ብሎ ለህዝብ የሚበጀውን ሽግግር ለማደናቀፍ ለወያኔ በጀሌነት ሊሰለፉ አሊያም ከጠላቶች ጋር ሆነው የህዝብን አንድነት ሊያፈርሱ በመጣር ላይ ናቸው። ይህን መታገልና ኢትዮጵያን ከጥፋት ማዳን ባለው አገዛዝ ላይ ቅንጣትም ጋት የማይለቅ ያልበረደ ጥላቻ ሊኖረን ያስፈልጋል። ጥላቻ ትሰብካላችሁ ይሉናል። ታዲያ ሌላ ምን ጠበቃችሁ እንላቸዋለን። የወያኔ ጣርናን ሲሉ ቆይተው ቁርጡ ቀን ሲመጣ ሸብረክ ያሉትና ሰላም ሊሰብኩ የተነሱትን በደፈናው ወያኔ ባንልም በዋና ይዘታቸው ግን የህዝብ ትግል ደጋፊዎች አለመሆናቸውን ደፍረን መናገር እንችላለን። ገና ከመነሻው የተቃወምናቸው ታዋቂ ነን ባዮች ግለሰቦችን አለምክንያት አልነበረም። አንድም ውስጣዊ መረጃ አግኝተን ወያኔ ጋር ያላቸውን ጥምረት በማወቃችን ለምሳሌ የኢዴፓ መሪ የነበረው ኋላ በአገር አቀፍ ደረጃ ሊጋለጥ የቻለው ከሃዲ አሊያም በታሪክ የነበራቸውን ሚና በማጤንም ነበር። ለምሳሌ ፕሮፌሰር መስፍንን የተቸነው ያለን ህዝብ የለም ብለው በመካዳቸው ብቻ ሳይሆን ለእነ መለስ ዜናዊ በሰጡት ድጋፍ በጃንሆይ ጊዜም በነበራቸው አጠያቂ ሚናና ከባዕድ አገርም ጋር ይዘውት በቆዩት አነጋጋሪ ዝምድና ነው። ይህ አመት ሳይሆን ለራሳቸው በቀጥታ የነገርናቸው ጉዳይ ነው። ኢዴፓው ሰውዬ ከመሰረቱ የወያኔ ጥንስስ መሆኑን ስናጋለጥ ብዙዎች ቀናችሁበት ብለው አውግዘው ነበር። በዚህም የደገፈን ዶክተር ታየ ብቻ እንደነበረ ትዝ ይለኛል። እኛ ግን በግለሰቡ ላይ መንፈሳዊ ሰይጣናዊን ቅናት አልነበረንም ተቃውሞ እንጂ። ከሻቢያ ድጋፍን መጠበቅ እንደማያዋጣ ገና ከጠዋቱ አባላችን ለነበረው ለተስፋዬ ጌታቸው የመከረደው ነው። ባለው ሁኔታ ተጠቅሞ መታገል ለሚለው እንግዳ አልነበረንም። ስንት ጓዶቻችንን ለወያኔ አሳልፎ የሰጠው ሱዳን ከወያኔ ጋር ሲጣላ ይሄን በመጠቀም ከሱዳን ጋር ቀርበን የታጠቀ ኃይል ወደ ቋራ አስገብተን ኢአግን መስርተን ታግለን ነበር። የሻቢያን አሰራም ያልነው በተጨባጭ በዚህም በዚያም ወያኔን የሚጥል ኢትዮጵያዊ ኃይል እንደማይፈልጉ ካረጋገጠን በኋላ ነው። ቢቆጣጠሩትም አማራም ሆነ ኦሮሞ እነሱ ኢትዮጵያዊ ሳይሆን በብሔረሰብ መፈረጅ ይቀናቸዋልና ወደ ስልጣን ወያኔን ጥሎ እንዲደርስ አይፈልጉም። ኢትዮጵያን መበታተንና መጽፈራቸው ማድረግ እንጂ ነጻና ክሮ ኢትዮጵያን ከቶም አይፈልጉም። ይህን በማወቃችን ሻቢያን ተጠግቶ ወያኔ እወጋለሁ ማለት ቧልት ነው ስንል ከርመናል። ባለፉት 26 ዓመታትም ሻቢያ ለሀገር ወዳድ ትግላችን ቅንጣትም ደጋፊ አለመሆኑን ለመታዘብ ችለናል። አሌ የሚሉን ደግሞ ራሳቸውን ለትዝብትና ለክህደትም ክስ ያቀረቡት ብቻ ናቸው። ተስፋዬ ጌታቸው፣ ኮሎኔል ታደሰ፣ ተስፉ ወዘተ ተጨባጭ ምስክሮች ናቸው። ለኢትዮጵያ አንድነት በሚልም በኤርትራ ደማቸውን ያፈሰሱትን አገር ወዳዶች ሆኑ ተይዘው ታስረው ግብረ ስየል ተፈጽሞባቸው ያለቁትን ወገኖቻችንን የምንረሳቸው አይደለም። በደል የደረሰበትንም የኤርትራ ወንድምና እህት የደገፍነው እንጂ አጆሃ በለው ፍጀው ስንልበት አልተለመጥንም። ሻቢያ ግን የወያኔና የገንጣዮች አጋር ሆኖ ከአሶሳ ጀምሮ እስከ ዛሬም በጸረ አማራው የጥቃት ፖለቲካ ዋና አቀንቃኝ ሆኖ ይገኛል። ኢህአፓ ታክቲክና የሚያዋጣ ፖለቲካን ባለማወቁ አክራሪ ሆኖ ተጎድቷል፣ እየተጎዳም ነው የሚሉንም አሉ። ታክቲክ ወይም ጮሌ ዘዴ አገርን መካድና አሳልፎ መስጠት ከሆነ እውነትም ድርጅቱ ታክቲክን ማወቅ ተስኖት ነበር ማለት እንችላለን። እንደ ወያኔ የኢትዮጵያ ጠላቶች ለባዕዳን ብንሰግድ ኖሮ ለስልጣን ድንበቃ መቻላችን ምንም ጥርጥር አልነበረውም። በአገር ወዳድነታችን በመጽናታችን የኢትዮጵያ ጠላቶች ሁሉ አልወደዱንም፣ አጥቅተውናልም። ለዚህ አልባሬ አንድ ሶስተኛ ኢትዮጵያ ሶማሊያ ነው ብለን ብንፈርምለት ለሱዳን መሬት ሲጋፋ በማባረር ፈንታ ውሰድ ብንለው አሜሪካ ወያኔን ደግፋችሁ የተወሰነ ወንበሮች ተቀብላችሁ ግቡ ሲል እሺ ብንል ደቡብ የመን ሆነ ቻይና በሆነ ጊዜ መንግስቱን ደግፎ ብለው ሲገፉን እንቢ ባንል ኖሮ ዛሬ ምናልባት ኢህአፓነታችን ተኖ የኢትዮጵያ ህዝብ ላይ በገዥነት መስረም የምንችልበት እድል ነበር ለማለት እንችላለን። ይህ ነው ጠቃሚ ታክቲክ። ወያኔ ስልጣን ከያዘ በኋላ የክህደቱ አክላ እንድንሆን ብዙ ሙከራዎች በእንቢታ የሸኘናቸው ግባችን የህዝብ መንግስትና የኢትዮጵያ ነጻነት በመሆኑና ድርጅቱን ለግል ስልጣን ለማብቃት ባለመሆኑ ነው። ይህን መረዳት ያቃታቸው ለታክቲክ ሆነ ዘላቂ ግብ እንግዳ ላልሆነው ትምህርት ሊሰጡ ይቃጣሉ። ለኢህአፓ መነሻውና መድረሻው የኢትዮጵያ ሉዓላዊነትና የህዝብ ዴሞክራሲያዊ መንግስት ነው። በመሆኑም ከዚህ ውጪ ይህን በተጻረረ ሊንቀሳቀስ ሊስማማ ከቶም የሚቻለው አይደለም አልነበረም ማለት እንችላለን። ድርጅቱ በሐቀኛ አቋሙ ሊተቹትና ሊያጋልጡት ስለማይችሉ ወያኔም ሆነ ሌሎችም የታሪክ ላጲሶች የሐሰት ታሪክ ማጠንቀንና ማቅረብ ግድ ሆኖባቸዋል። ሐፍረት ለነሱ፣ ውርደት በራሳቸው ላይ። የኢትዮጵያ የአሁኑ ተጨባጭ ሁኔታ የአገር ወዳዶችን ህብረት የሚጠይቅ መሆኑ ግልጽ ነው። ህብረት በቅድሚያ ሰፊውን ህዝብ የሚያስተባብርና የሚያቀናጅ መፈክርን አንግቦ ህዝብን ማስተባበርን ይመለከታል። ኢህአፓ በብዙ የህብረት ጥረቶች ማዕከላዊና የማይናቅ ሚና ሲኖረው ቆይቶ ያደረገው ሰፊና ገንቢ አስተዋጽኦ ተረስቶ መወቀሱ ስለበዛበት ከግንባር ሂደት ርቆ መቆየቱ የሚታወቅ ነው። ደንቃራ ሆነብን ያሉትን ድርጅት ትተው ግን ይህ ነው የሚባል የህብረት ግንባር ለማቆም እንዳቃታቸው ደግሞ የታዘብነው ነው። እንዲያውም የህብረትን መፈጠር የሚያደናቅፉ ራሳቸውን ህብረት ጥምረት የሚሉ ጉጂ ሙከራዎችን ማየት ተገደን ቆይተናል። ይህ ነው የሚባል ህብረት አለ ብሎ ለመናገር ሳንታደር የቆየነው በልዩ ልዩ ምክንያቶች የተነሳ ነው። አንደኛ ተቃዋሚ ነን ባዮቹ ድርጅትም ተቃዋሚ መሆን ያቃታቸው የይስሙላ ቡድኖች መሆናቸው ነው። ሁለተኛ ህልውና ያለው ጠንካራ ድርጅት ማዕከል ሆኖ ባለመገኘቱና ሶስተኛ ባዕዳን እና ወያኔ ህብረት እንዳይፈጠር ባደረጉት ቀጣይ ሻጥር ነው ማለት እንችላለን። የሌሎችን ተመክሮ ስናይ ለህብረት አንድ ጠንካራ አሰባሳቢ ድርጅት መኖሩ ወሳኝ ነው። ይህን ሚና ለመጫወት የሚችለው ኢህአፓ መሆኑን ደግሞ ተጨባጩም ሁኔታ ሆነ ያለፈው ተመክሮ ያረጋግጣል። ድርጅቶችን ማበላለጥ ሳይሆን ሁሉም እኩል ድምጽ ይዞ በነበረበት ስብስቦች ውስጥ ድርጅቱ ሰርቷል። ያሰባሳቢነትና ማዕከል የመሆን ሚና ወሳኝነቱን ለማሳሰብ ነው። ዘመናዊ ከንቶች ህብረት መሰረትን ባሉ በማግስቱ ሳይቀር ህብረቱ እየፈረሰ ውህደት የተባለው ፎሽ የሆነ ባጉል ተስፋ ምጸት መኖር ተገደን እንደቆየን ሁላችንም የምናውቀው ነው። ይህን ሁኔታ ለመለወጥ ጊዜም እያነሰን ስለመጣ ዋና ህዝባዊ ኃይል ሆኖ የሚገኘው ኢህአፓ መሆኑን ቢያንስ ወያኔ በመረዳቱ ሻቢያን በማወቁ ድርጅቱን ለመጉዳት በሁሉም መስክ እንቅስቃሴያቸውን አጧጥፈው ይገኛሉ። እየተካሄደ ያለውን ጸረ ድርጅት ቅስቀሳና ዘመቻ ያጤኗል። አንድትም መስመር በወያኔ ላይ ሳይጠፉ ነገጠባ ድርጅቱ ላይ የሐሰት ናዳቸውን የሚያወርዱትን ማጤንም ይበቃል። ሁሉም ትውልድ በታሪክ ላይ የራሱን አሻራ ይተዋል። ማህተሙ የሚያኮራም የሚያሳፍርም መሆን መቻሉ ደግሞ የተፈጥሮ ህግ ነው። አንስታይን እንዳለው የሰው ጅልነት ማለቂያ የለውም። ከጅልነት ማሞቅሎነት አልፎ የሰው ልጅ ክፋትም ምስግብግብነትና ጭካኔ መለኪያ የለውም ማለት እንችላለን። ሟቹ ዘረኛ ደጋፊዎቹ ሊሉ እንደሚሞክሩት ብልህ ሰው አልነበረም። በአንጻሩም የሚሰራውን የማያውቅ ጅል ሰውም አልነበረም። የስልጣን ሂደት ምርጫው ዘረኝነትና አምባገነንነት በመሆኑ በወንጀለኛና ጸረ ህዝብ ጎዳና ነጎደ፣ ሞትም ገላገለን። መጥፎ አገር አጥፊ ትውልድንም ወክሎ ነበር ማለት እንችላለን። በሁሉም ጊዜ ግን የእናቶች ዝንጉርጉር እንዲሉ ጀግናም ባንዳም አገራችን ትወልዳለችና በአሁኑ ጊዜም ዘመናዊ ባንዳዎች ከንቶችንና በዚያውም ለአገር የሚሰው ጀግኖችንም አፍርታለች። ከንቶች በራሳቸው በኢትዮጵያ በህዝብ ላይ እምነት ጎድሏቸዋልና ሳይታገሉ የተሸነፉ እጅ ሰጡና ለክህደትም የቀረቡ ናቸው። አድርባይነት ፍርሃትና ተልባ ስፍር መሆን ይገልጻቸዋል። መዋለል ሳይታገሉ መሸነፍ። የኢትዮጵያ ድርጅቶች ሁሉ በወያኔና ሻቢያ ተፈጠሩ ብለው የሚያምኑት የሽንፈትና ዝቅተኝነት ስሜት ስለወጠራቸውና ገንጣዮቹ ገዝፈውባቸዋል ድናም ነው። ነውናም የታገሉትን በማውገስ ብስጭታቸውን የተወጡ ይመስላቸዋል። በደርግና በወያኔ ላይ ከመዝመት ይልቅ እነዚህን አረመኔዎች ቆርጦ የታገለውንና በመታገል ላይ ያለውን ማውገዙ ይቀናቸዋል። ራስ ጥላቻ ይሏል። ይህ ነው ትግሉ ሳይጀምር መውደቅ መሸነፍ። ወያኔ አገራቸውን የከዱትን የትግራይ ተወላጆችና መሰል ሌሎችንም ይወክላል። መድረክ ያጣበቡ ቁጥረኞቹም በዚህ ክህደት ተጠቃለው የሚወገዙ ናቸው። ሰፊው የኢትዮጵያ ህዝብ ግን ጸረ ወያኔና ኢትዮጵያዊ አቋምን ይዞ ለ26 ዓመታት የወያኔና ሻቢያን ሴራ ሲቋቋም ቆይቷል። ይህ ነው ለኢትዮጵያ ስርየት ተስፋ የሚሰጠንና ድላችን እንዳይቀማ ጸንተን እንገኝ ብለን ለመጥራት የግድ የሚለን። ኢህአፓ ግዳጁን በመወጣት ላይ ነው።